ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
አድማጮቻችን፣ ሁለተኛው ክፍል ፕሮግራማችን አሁን ይጀምራል። በዚህ ክፍል ከመጻሕፍት በባቢሌ ቶላ ተደርሶ በጸጋይ ገብረ መድህን ደብተራው የተተረጎመውን አንድ ትውልድ ለመምጠር ቀዩ ሽብር በኢትዮጵያ መጽሐፍ ትረካ ክፍል 5 አሰምተን የተቀላላ ፕሮግራማችን ፍጻሜ ይሆናል።
ጊዜ ማራቶን ጊዜ አዲስ መሳዩ በሰው ያላግጣል። በሰኞ ማክሰኞ ባንድና በሁለት እየተጠቀፈ ይከንፋል ይነዳል። ዝናቡን ካልጣለ ገላን ካላራሰ ነፋስ ህይወት ይሰጥ ባግባብ ካልነፈሰ አሃይ ግር ብሎ ራስ ካልጠበሰ ትላንትና ዛሬ ሰኞና ማክሰኞ ክረምትና በጋም ለዩም የሚያደርጋቸው ምንም ነገር የለም። ትናንትን ለማወቅ ነገን ለመተንበይ የሚጨበጥ ነገር ያሻዋል የሚታይ ምስክር የሚሆን ቆሞ በዛሬ ላይ እንደው በጭፍኑ በጊዜ ማመኑ ከንቱን ጉምባጣ እንባን ያልቋጠረ ደረቅ አይን ያሳጣ። እናም ጊዜ ያልፋል እስከፍም ያልፋል። ሰዓታት በቀናት ቀናት በሳምንታት ሳምንታት በወራት ተደማምረው ታይተው ተብለው አመታት ወቅት ተሰኝተው ተቆጥረው በልኩ ወዘ አልቦ ፋይዳ እየተደመሩ እየተተካኩ ድግግሞሽ ወተስቦ በሂደት ብሶትን ምሬትን ተቀምጦ ማየት ቋሚን ተቀማጭን እኩል ሰው ተብሎ ይታለፋል ህይወት ባምሮ ተመርቀኖ በተፈታሉ ቀዳዳ ማድጋን ባናት እየሞሉ ከስር ውሃው ጎሎ ትላንትና ሄዶ ዛሬም ተሰናብቶ ለነገ ማንጋጠጣ ይስተፋም ጥቶ ኩነኔን ለዛሬ ወቀታን ለአምና ሸልሞና ትቶ እንዴ ነው ነገሩ ሁሉንም በወቅቱ ካላስማመሩ እናማ ሰላምን ቀድሞ ካላብጁ ዘመን ኃላፊ ነው ባመርት ሲያንጎላጁ ለዚች ምስኪን ዓለም ለዚህ ብኩን ህይወት መላ ካላብጁ ሥራንም ትግልንም ባንድ ካላቀናጁ ይቆምጧል በኋላ በገላ ሳረጁ ገዳይን ከጫንቃ በንኮኮ አስቀምጦ ለመግደል መጓጓት የሚያምን ዝካር በከመቅፈር እየሳሙ በጣፋጭ ለዘላቂ ሰላም ለዘላቂ እድገት ትግል መፍትሄ ነው ለሙሉ ጤንነት ላጠቃላይ ገላ ከራስ እስከ ጸጉር አንዱን ሳይዘለል እስከ እግር ጥፍር ጊዜ ማራቶኑ ሳቆም ሩጫ ወደፊት ብቻ ነው መለስ ቀለስ አይኑ መካደም ተበርጫ
ከመጽሐፍ ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
አንድ ትውልድ ለመምጠር ቀዩ ሽብር
በኢትዮጵያ በባቢሌ ቶላ በእንግሊዝኛ ተጽፎ በጸጋዬ ወይን ገብረ መድህን የተተረጎመ 1989 ዓመተ ምህረት ክፍል 5 ምዕራፍ 2 ለምን 1969 ጠላቶቻችን ምሳሌ አድርጉን ሲፈልጉ እኛ ቁርስ አደረግናቸው መንግስቱ ኃይለማርያም 1970 ዓመተ ምህረት መስከረም 1969 ዓመተ ምህረት ይሃባ ላይ የተላለፈው ግልጽ አዋጅ የራሱ ምክንያት ነበረው ታዲያ ከላይ የተጠቀሰው የመንግስቱ ኃይለማርያም ቃል ባጠቃለለው ነበር ግን አመጹን ከፍ ወዳለ ደረጃ ለማሸጋገር ደርግን እንዲሯሯጥ ያደረጉትን ዋና ዋና ነጥቦች ጠለቅ ብሎ ገብቶ መመርመርና ቁልጭ ብለው እንዲወጡ ማድረግ አስፈላጊ ነው በአጠቃላይ ደርግ በኢሃፓ ላይ ጦርነት ያወጀው በፖለቲካው ትግል ኢሃፓ በማያጠራጥር ደረጃ እያቸነፈው በመሆኑ ነበር ደርግ ተራማጅ ህጎች ቢደነግግና የሳይንሳዊ ሶሻሊዝም ተከታይ መሆኑን ቢለፍፍም ተራማጁ የተቃዋሚ ክፍል በዚህ ሊታገልም ሆነ ጥርጣሬውን ሊፈቅ ለመንግስት ለውጥም ያለውን ጥያቄ እርግፍ አርጎ ሊተው አልተገፋፋም መንግስቱ ቃላት በማሽጎድጎድ ግራውን ወገን ሊበለጥበት አጥፎት ለማለፍ በሞከረ መጠን ግራው የበለጠ አቋሙን ሟጭሮ ይዞ የጦርነት አዋጁን የጊዜ አመራረጥ በሚከተሉት ምክንያቶች ማስረዳት ይችላል። አንድ ወታደራዊ አገዛዝ ላይ እያደገ የመጣው ተቃውሞ በልዩ ልዩ ምክንያት ኢሃፓን እያደር ተወዳጅ እያደረገው መጥቶ ነበር። ለደርግና ለመይሶን ስጋት በሚፈጥር ደረጃ ቁጥሩ እየጨመረ የሄደ ህዝብ ወደ ፓርቲው እየተሰባሰበ የአባላቱና የደጋፊዎቹ ቁጥር እየጨመረ መምጣቱ ግልጽ እየሆነ ነበር። የኢሃፓን ተጽዕኖ በፖለቲካ መንገድ ለመቋቋም በመይሶን በኩል የተደረጉ ሙከራዎች በምንም አይነት መንገድ አልተሳኩም። በጋዜጦችና በየቢሮዎች ይካሄድ የነበረው የውይይት መድረክ ኢሃፓ ሰፊ ቅስቀሳ እንዲያካሄድና አመለካከቱንም ለማሰራጨት እንዲችል በቂ ዕድል ሰጠው። የወዝሊጉ ሰናይ ልኬ መድረኩን ኢሃፓ እየተጠቀመበት ስለሆነ እንዲታጠፍ መንግስቱ ኃይለማርያምን ለማሳመን ቻለ። ህዝቡ መንግስቱን እምነት ነሳው። ታዲያም መንግስትም አፋውቶ ጋዜጦችን የሚያነብለት ሬዲዮውን የሚሰማለት እንደሌለ በይፋ አማረረ። መንግስቱ ኃይለማርያምና የቅርብ ጓደኞቹ ኢሃፓና በሱም የሚመሩት ተቃዋሚ ወገኖች አደጋ እንዳንጠለጠሉባቸው ታዩአቸው። ስለዚህም መይሶንና ወዝሊግ ፈጣንና ቆራጥ እርምጃ ኢሃፓ ላይ እንዲወሰድ ምክር ማካፈል ሲጀምሩ እህ ብለው ጆሮአቸውን ሰጧቸው። ሁለት ከመንግስቱ ኃይለማርያም አንጻር ይበልጥ የሚያሸብር ሆኖ የተገኘው እምሳቱ በጦር ኃይሎች ውስጥ እየተስፋፋ መሆኑ ነበር። አየር ኃይል ውስጥ ተፈጥሮ ከነበረው እምሳትና ከአየር ወለዶች አመጽ በኋላ ሻለቃ መንግስቱ ራሱ የወታደር ካምፖችን በመጎብኘት ከመኮንኖችና ከወታደሮች ጋር ተነጋገረ። በደርግ አገዛዝ ተቃውሞ ያደገበትን ደረጃና በኢሃፓ ጋዜጣ በዲሞክራሲያ ላይ ለተገለጹት አቋሞች የነበረውን ድጋፍ በተገነዘበ ጊዜ ደነገጠ። ይህን ሁኔታ ለመለወጥም ተወዳጅነት ሊያተርፉለት የሚችሉ ዘዴዎችን ሞከረ። ጦር ሰፈር ውስጥ በመተኛት በሚማርክ ንግግር በመሸንገል እኛ አንድነን ፍላጎታችሁ ከሆነ ከስልጣን እንሰናበታለን ወዘተ እያለ ከልቡ መሆኑን ለመግለጽ እንባውን እስከ ማፍሰስ ደረሰ። እንዲሁም ሙልጭ ያለ ውሸት ዋሸ። ሶማሊያና ኤርትራ አገሪቱን ለመከፋፈል ባላቸው እቅድ ላይ ኢሃፓ መስማማቱን የሚያረጋግጥ የፊርማ ማስረጃ አለን። ኢሃፓ የኢትዮጵያን ጦር ኃይል በመከፋፈልና አሻጥር በመስራት ሶማሊያን ሊረዳ ቃል ገብቷል ወዘተ። ወታደር ውስጥ የነበረውን እምሳት ለመግታት በኢሃፓ የሚመራው የሲቪል ተቃዋሚ ወገን ወታደር ውስጥ ካፈነገጠው ወገን ጋር ትስስር ፈጥሮ የሰመረ ቅንብር እንዳያደርግ ኢሃፓን መንጥሮ የማጥፋት አስቸኳይነት ተሰማው። 3 ሐምሌ 1969 ዓ.ም ተመረጠ ላይ ደርግ በውስጣዊ ሁከት እየተብላላ ሂዶ አብዛኛው ወገን መንግስቱና ጓደኞቹ ላይ ተነሳባቸው። ሆኖም እነ መንግስቱ ሰደድ በተባለው ምስጢራዊ ቡድን የተደራጁና ይበልጥም ወሳኝነትን የያዙ መሆናቸው ልቀው እንዲገኙ አድርጓቸዋል። በጦር ኃይሎች ውስጥ በተፈጠረው እምሳት በመደፋፈር የደርግ አባሎች ስብሰባ አድርገው ደርግን ራሱን እንደገና የሚያዋቀር ኮሚሽን ለማቋቋም ወሰኑ። ዋናው የማዋቀሩ ዓላማ አምባገነናዊ ስልጣን ለመገደብ እንደነበር መንግስቱ ኃይለማርያም ራሱም ሆነ መይሶን አልጠፋቸውም። የተደረገውም ልክ ይኸው ነበር። የተቋቋመው 17 ሰው የያዘ ኮሚቴ የደርግን ዴሞክራሲያዊና የጋራ አሰራር የሚያጠናክሩ እርምጃ እንዲወስዱ የሚጠይቅ ሐሳብ አቀረበ። ሊቀመንበሩ ተፈሪ በንቲ፣ ሻለቃ ሞገስና ሌሎችን በመንግስቱ ኃይለማርያም የቅርብ ዙሪያ ያልነበሩ ከፍተኛ ስልጣን የተሰጣቸው ኮሚቴዎችን እንዲመሩ ተደረጉ። መንግስቱ ኃይለማርያም ወደ ጀርባ ሳበ። ከዚያም ተያይዞ ደርግ የመይሶንና የህዝብ አደራጅ ጽህፈት ቤት ተብየውን እላፊ ተግባራት የሚመረምር አንድ ኮሚቴ አቋቋመ። ለመንግስቱ ኃይለማርያምና ለመይሶን ቀኑ እያጠረባቸው ነበር። ስልጣን ከእጃቸው ላፈትልክ አለ። ይህን ሁሉም ኢሃፓ ላይ ላከቁ። መንግስቱ ኃይለማርያምና ጓደኞቹ እንደ ለገሰ አስፋው፣ ተስፋዬ ወልደ ስላሴ፣ ተካ ቱሉ፣ ጌታቸው ሽበሺ፣ አሊ ሙሳ፣ ስዩም መኮንን፣ ዳንኤል አስፋው አበክረው በሚስጥር መሰብሰብ ጀመሩ። የመንግስቱ ኃይለማርያም የቁርጥ ታማኞችና መይሶን እንዲሁም ሞዝሊክ የደርግ አባላት ከኢሃፓ ጋር ሰላም ይፈጥራሉ ብለው ድንጋጤ ገባቸው። ይህንንም ሁኔታ ለመቅደም ኢሃፓን ለመምታት መላ መጡ። እቅዳቸውን ለደርግ አባላት ያቀረቡ ሲሆን የመይሶን መሪዎችና መንግስቱ ኃይለማርያም የታሰበው ለአዲስ አበባ ሰላም ለማምጣት አንድ ፈጣን የቀዶ ጥገና እርምጃ ሆኖ የተወሰደ መሆኑን እንዳስረዱ ይታወቃል። አብዛኞቹ የደርግ አባላት ይህንን አምነው ሊሆን ይችላል። በሌላ ወገንም ደግሞ የኢሃፓን ተሰሚነት መቀነስ የኋላ ኋላ ይጠቅመናል ብለው አስበውም ሊሆን ይችላል። በኋላም በየካቲት 1969 ዓ.ም ተመረጠ ከኢሃፓ ጋር ግንባር ለመፍጠር ጥሪ ያደረጋችሁ በመባል በመንግስቱ ኃይለማርያም ቤተ መንግስት ውስጥ በተደረገው መፈንቅለ መንግስት መገደል ያልቀረባቸው ተፈሪ ባንቴ፣ አለማየሁ ኃይሌና ሌሎችም መኮንኖች መንግስቱና መይሶን እንዳላከኩባቸው የኢሃፓ ደጋፊዎችም አባላትም አልነበሩም። እነሆም መንግስቱ ኃይለማርያምና መይሶን ኢሃፓ ላይ ጦርነት የማወጅን አስፈላጊነት በገለጹላቸው ጊዜ ተስማሙ። ፈጣን እርምጃ የተባለው በገፍ መግደል መሆኑንና ኢሃፓን ማዳከምም የመንግስቱ ኃይለማርያምና የመይሶንን የበላይነት እንደገና እንዲመለስ ማድረግ መሆኑን በተገነዘቡ ጊዜ ያለቀለት ነገር ሆነባቸው። ማመንታታቸው ሕይወታቸውን ለማጣት ሲያበቃቸው፣ ከተገደሉ በኋላ ደግሞ የኢሃፓ አባላት ነበሩ ተብለው መከሰሳቸው ምጸት ሆኖ አረፈ። ስለዚህም ከደርግና ከመይሶን አንጻር መስከረም 1969 ዓ.ም ተብረት ኢሃፓን ለመግታት የማይታለፍ ወቅት ነበር። በተለይም ደርግ ስልጣኑን ትንሽም ቆንጥሮ ለማካፈልም ሆነ የተቃዋሚዎቹን ጥያቄ ለማዳመጥ ምንም አይነት ፈቃደኝነት ባልነበረው ሁኔታ ይበልጥ ቅስቀሳው በቀጠለ መጠን ይበልጥ ጦር ኃይሎቹ ውስጥና እንዲያውም ደርግ ራሱ ውስጥ ይሰራጭ ጀመር። ኢሃፓ ላይ በአጠቃላይም ተቃዋሚ ወገኖች ላይ ይፈጸም የነበረው ግፍ ያው ያለ የቆየ ነበርና የቀረው ነገር ቢኖር በይፋ አውጆ ደረጃውን ከፍ ማድረግ ነበር። መስከረም 1969 ዓመተ ምህረት ያደረገችው ልክ ይህንኑ ነው። ምዕራፍ 3 የሽብሩ መጋብርት። በጅብ መበላት ይሻልሃል ወይስ በነብር ቢለው ልዩነት የለውም ጥርሳቸው ፍል ነው ብሎ መለሰ። የአበሻ ምሳሌ። የደርግ ግፍ መፈጸሚያ መጋብርት በርግጥም ስለታም ጥርሶች ነበሯቸው። ግን ወገን ሲታይ ምን አይነት አውሬ ነው ያፋጠጠህ የሚለውም ከግምት የሚገባ ነው። ለምሳሌ ተራው ፖሊስ ከጸጥታው ፖሊስ ጋር ሲወዳደር ለዘብ ያለ ነበር። የጸጥታው ፖሊስ ደግሞ በመይሶን ቁጥጥር ስር ከነበሩ ቀበሌዎች ጋር ሲወዳደር የተሻለ ነበር። እስቲ የሽብር ዘመቻውን መጋብርት ዘርዘር ባለ መልክ እንቃኛቸው። ጦር ሰራዊት መጀመሪያ ላይ 1969 እስከ 1977 ዓመተ ምህረት ነበልባል የተባለው በጭካኔው የታወቀው ቡድን አዲስ አበባ እንዲመጣ በተደረገበት ጊዜ ከጥቅም ላይ ውሎ ነበር። ሆኖም በአንዳንድ ህዝባዊ ሰልፎች ጋር በተገናኘ ሁኔታ እንዲሰማራ ከመደረጉ በስተቀር ቀይ ትርኢት እየተባለ በብዙሃን መገናኛ ይጠራ በነበረው የሽብር ትዕይንት ውስጥ ሚናው ዝቅተኛ ነበር። ፖሊሶች በጣም ዝቅተኛ ሚና የተጫወቱ ናቸው። የማይታመኑና በኢሃፓም የተበከሉ ናቸው ተብለው የተገመቱ ነበሩ። ተግባራቸውም በደርግና በመይሶን በተቋቋሙ አዳዲስ የግፍ መፈጸሚያ አውታራት ተወስዶ ነበር። ጸጥታ፣ የህዝብ ደህንነት ተከቱሉ በሚባለው የደርግ አባል እየተመራ በጠቅላላው የሽብር ዘመቻ ውስጥ ትልቅ ግምት የሚሰጠው ሚና ተጫውቷል። አዲስ አበባ ውስጥ ከሶስተኛ ፖሊስ ጣቢያ የሚገኘው ዋና መስሪያ ቤቱ የመጨረሻው አረመኔያዊ ግዒር የሚደርስበት ቦታ ነበር። በእኩይነቱ የታወቀው ሳጅን ተሾመና ሌሎችም ጨካኝ አጋሪዎችና ነፍሰ ገዳዮች ይህን የእኩይ ተግባራቸውን የሚፈጽሙት እዚሁ ቅጥር ግቢ ውስጥ ሲሆን የጸጥታው ኃይል መንግስቱ ኃይለ ማርያምና መይሶን የከፈቱትን ሽብር የሚያገለግል የግድያ መሳሪያ ነበር። ወታደራዊ የምስጢር ፖሊስ መጀመሪያ በእኩይነቱ በታወቀው ኮሎኔል ዳንኤል አስፋው በኋላም በሻለቃ ጌታቸው ሽበሺ ይመራ የነበረውና የወታደራዊ መረጃ ሰላዮችንና ልዩ የደርግ መረጃ የተባሉትን የሚያካትት ነበር። እንደ ጸጥታ ፖሊስ ሁሉ የራሳቸው እስር ቤትና ስየል የሚፈጽሙ ነበሯቸው። ግድያም ያካሂዱ ነበር። ገዳይ ስኳዶቹ የሥራ ግንኙነት የሚያደርጉት በቀጥታ ለራሱ መንግስቱ ኃይለ ማርያም ነበር። የቀበሌ ስኳዶች ተቃዋሚው የተራማጅ ወገን የአካባቢ የራስ አስተዳደር ጥያቄን ተቀባይነት ያገኘ መፈክሩ አድርጎት ነበርና ቀበሌዎች ወይም የከተማ ነዋሪዎች ማህበር የተቋቋሙት ይህንኑ ለማጨናጎል ነበር። ስለሆነም እኒህ ማህበራት ወደ ግፍ መፈጸሚያ አውታራት ለመለወጥ ብዙ ጊዜ አልፈጀባቸው። የቀበሌ መሪዎች ምርጫ የነጻ ምርጫ መምሰል አንሳያዎች ነበሩ። ቀበሌዎችን ከኢሃፓዎች የጸዱ እንዲሆንም በየጊዜው ምንጠራ ይካሄድ ነበር። ጸረ ኢሃፓ ጦርነት በታወጀበት ጊዜ የአዲስ አበባ 294 ቀበሌዎች በአብዛኛው በመንግስቱ ኃይለማርያምና በመይሶን ቁጥጥር ስር ወድቀው ነበር። 294ቱ ቀበሌዎች ከፍተኛዎች በተባሉ 25 ማህበራት ተደራጅተው ነበር። ከፍተኛው አካል የሆነው የማህበራቱ ማዕከላዊ ኮሚቴ ከራስ ውስጥ ከንቲባውን ይመርጣል። በዚህ መንገድ ነው በቀይ ሽብር ውስጥ በደም የተጨማለቀ ከፍተኛ ሚና ከተጫወቱት ውስጥ አንዱ የሆነውና በወቅቱም የመይሶን ማዕከላዊ ኮሚቴ አባል የነበረው ዶክተር አለሙ አበበ የአዲስ አበባ ከንቲባ ለመሆን የበቃው። ቀበሌዎቹ የራሳቸው አብዮት ጥበቃ ጓድ ወይም አብዮታዊ መከላከያ ስኳዶች ነበሯቸው። እነዚሁ በመጀመሪያ የታጠቁት ጓንዴ ጠመንጃዎች ሲሆኑ በኋላ ግን ክላሽንኮቭ ተሰጡ። በአብዛኛው ለየቀበሌ መሪዎች የቀድሞ የጦር ሰራዊት አባላት በጡረታ የተገደሉ ወታደሮች ስራአቶችንና ድርጅቶችን ያጠናቀረ ነበር። ግን ደግሞ ኮርኔል ኒውዮርክ ዩኒቨርሲቲ እንደተማረው እድሜያቸው ከ10 አመት በታች የሆኑ የልጅ እስረኞችን በፍየል ማሰቃየት ያስተሰተው እንደነበረው እንደ አሳዝነው ባይሳና 30 ሰዎችን የስምንት ወራት ነፍሰ ጡር የነበረችውን ዳሮ ነጋሽ የተባለችውን ሰራተኛ ጨምሮ የገደለው የዩኒቨርሲቲ ምሩቅ ግርማ ከበደም ይገኙበታል። የሚያጉተመትሙ ጸሐፊዎች ጡረታ የወጡ ወታደሮች የለየላቸው ድርጅቶችና አምሯቸውን ጭካኔ ያገበረው ምሁራን ጥርቃሞች ላይ ነው ማርክሲስት ሌኒኒስት ነኝ ባዩ መይሶን አመራሩን ያደረው። ለቀበሌ መሪዎች ዘበኞች የፖለቲካ ትምህርት በመይሶን ተሰጥቷቸው በ1969ና በ1970 ዓመተ ምህረት አብዛኞቹ ከመይሶን የሚበልጥባቸው ሌላ ነገር አልነበረም። ቀበሌዎቹ በየአካባቢያቸው ያለውን ሰው በህይወቱ ላይ ክትትልም ቁጥጥርም ያደርጉበታል። የትም የት ይገኛሉ። ስልጣናቸውም የተለጠጠ ነበር። የራሳቸው እስር ቤቶች ነበሯቸው። በእነዚህ እስር ቤቶች ውስጥም ከሁሉ የከፋው ፍየልና ጭካኔ የተመላባቸው ግድያዎች ይካሄዱ የነበሩት። የቀበሌ ዘበኞች ስራዬ ብለው የያዙት ሴቶችና ወጣት ኮረዳዎችን ማሰር ነበር። ለአካለ መጠን ያልደረሱ ሴት ልጆችን መድፈር የተለመደ ነበር። እኒሁ የቀበሌ ዘበኞች በጠቅላላው በሽብሩ ዘመቻ ውስጥ አብይ ሚና የተጫወቱ ሲሆን እንደ ግንባር ቀደም ኃይል መሆናቸው የኢህአፓ የአጸፋ እርምጃ ኢላማዎች እንዲሆኑ አድርጓቸዋል። በቀበሌዎች መካከል ውድድርም ነበር። ምናልባት ለሶሻሊስታዊ ውድድር መይሶን ያበረከተው አስተዋጽኦ መሆኑ ይሆናላ። በማሰር በመግደል ዝቅ ያለ አስተዋጽኦ ያደረገ ቀበሌ መሳለቂያ ይሆን ይወቀስ ወይም እንዲያውም በጥርጣሬ አይን ይታይ ነበር። ይህም የፉክክር ሁኔታ አንዱ ቀበሌ በሌላ ተወዳዳሪ ላይ የበላይነት ለማግኘት ከሌላው ይበልጥ አናርኪስቶችን ማሰርን ይበልጥም መግደልን አስከተለ። እነሆም ምንም አይነት ኃላፊነት የማይሰማቸውን ፍጥሮች ጠመንጃ ሰጥተው እንዳሻቸው ያለምንም ጥያቄ እንዲገሉ ሲበረታቱ በነበረበት ትዕይንት ምን ማድረግ እንደሚችል መገመት ይቻላል። ዋናው የቁጥር ማብዛት ነበር። በቪየትናም ጦርነት ጊዜ እንደነበረው የአስከሬን አንድ ባንድ ቁጥር አይነት ይበልጥ መግደል ሆነ ተፈላጊው። በዚህ ውድድር ውስጥ ከተራ ድርጅቶች አንስቶ ቀደም ብለን እስከጠቀስነው አይነት ምሁርና እንደ አብዱል ዩሱፍ ጀርመን ሀገር የተማረ የመይሶን መሪ በሐረር ድሬዳዋ ብዙ ሰራተኞችን በፍየል ያሰቃየና ያረደ እንዲሁም የቀድሞ ተማሪ እንቅስቃሴ ውስጥ የነበረ ራሱም ኤርትራዊ ሆኖ ትኩረት ያደረገው ኤርትራውያን የኢሃፓ አባላትን መግደል ላይ እንደነበረው አይነት ግለሰብ ነፍሰ ገዳይ ከዋክብ ብቅ ብቅ አሉ። እንደ ሸዋልኡል አይነት ቁጥር የሌላቸው ሰዎች የገደሉ ሴት ነፍሰ ገዳዮችም ነበሩ። ባጭሩ ቀበሌ በአጠቃላይ አራጆች የሚዳብሩበት ነፍሰ ገዳዮች የሚቀፈቀፉበት መሳሪያ ሆነ። ግድያዎቹን ማርክሳዊ የቃላት ቅብ ቀባብቶ ተገቢ መስለው እንዲታዩ ለማድረግ መይሶን አቤት ጌታዬ ብሎ ቀረበ። ውጪ የተማሩ የመይሶን መሪዎችና አባላት ሴቶችን ከደፈሩ በፍየል የቁም ስቅል ካሳዩና ከገደሉ የአገር ቤቶችን ያልተማሩ ደናቁርት ማን ሊወቅሳቸው ይችላል? በአሁኑ ጊዜ ለኢትዮጵያውያን ቀበሌ ማለት የሚዘገንን ነገር ነው። ቀበሌተኛ መባልም ትልቅ ስድብ ነው። ህቡ ስኳዶች የሰደድ ስኳዶችና የመይሶን ስኳዶችም ነበሩ። የሰደድ ስኳዶች በአጠቃላይ መልካቸው ሲታዩ ወታደሮች የነበሩና በመጀመሪያ በኮሎኔል ዳንኤል በኋላም ራሱን የቻለ ነፍሰ ገዳይ በነበረው የደርጋባል ለገሰ አስፋው ይመሩ ነበር። መይሶን ቀበሌዎች ብቁነት የላቸውም ተብሎ የማይሳተፉባቸው ለልዩ ተግባራት የሚውሉ ስኳዶች ነበረው። መንግስቱ ኃይለማርያም በየካቲት 1970 ዓ.ም ባደረገው በቤተ መንግስት ውስጥ የተካሄደ መፈንቅል ባለሙሉ ስልጣን ከመሆኑ በፊት እነዚህ ስኳዶች የመንግስቱ ኃይለማርያምን እቅዶች በስራ እንዳይውሉ አደገኛ እንቅፋቶች ይሆናሉ ተብለው የተገመቱ ባለስልጣኖችን ይረሽኑ ነበር። ግድያዎቹ በያፓ ላይ የተማካኙባቸው አንዳንድ ጊዜያትም አልጠፉም። የሰደድና የመይሶን የህቡ ገዳይ ስኳዶች በሽብሩ ዘመቻ ውስጥ ላቅ ያለ ሚና ተጫውተዋል። በአውራጃና በክፍለ ሀገር ከተሞች ውስጥ የተደገመው ይኸው ትዕይንት ሲሆን ለየት ያለ ነገር ቢኖር ለግድያ የተቡ በደርግ ወይ በመይሶን ቁጥጥር ስር የነበሩ አርሶ አደር ማህበራት ልክ እንደ ቀበሌዎቹ ተመንጥረውና ጸጥተው መታከላቸው ነበር። የሽብሩ ዘመቻ እንደተራመደ ከልዩ ልዩ አውታራትና ከወሮበላ ቡድኖች በአረመኔነታቸውና በጭካኔያቸው በአዲስ አበባ ላይ ስድ እንደተለቀቀው የማዴቦ ቡድን አይነት ተመርጠው የወጡ ምርጦች በልዩ ልዩ የገዳይ ስኳዶች ተባድነው ርህራሄ የተለየው አመጽና ግድያ እንዲያካሂዱ እላፊ ስልጣን ተሰጥቷቸው ነበር። የሁኔታው አጠቃላይ ስዕል ደርግ ለህግ የበላይነት ባዕድ እንደነበር ግልጽ አርጎ ያሳያል። ተቃዋሚዎቹን ለመታገል በህጋዊ አውታራት ማለትም ፍርድ ቤቶች ወዘተ ከመጠቀም ፈንታ ዋና አላማቸው ግድያ ብቻ የሆነ ህገወጥ አውታራትን አቋቋመ። ቀበሌዎችና ስኳዶች እንዳሻቸው ይይዛሉ፣ ይገሉማል። ፍርድ የለ፣ ጥያቄ የለ። ለግል በቀልም በሩ ክፍት ሆነ። የቀበሌ ዘበኞች በገንዘብ እየተዋሉ የመግደል ተደራቢ ስራ ከማግኘታቸውም ጋር የራሳቸውንም የግል ጠላትና ወደረኛ ይገሉ ነበር። ቀበሌዎች በስህተት ቢገሉ ለደረሰው በደል ማካካሻ ምንም የሚደረግ ነገር የለም፣ አጥፊዎቹ አይቀጡም። የንጹሃን መገደል እንደ ድገተኛ አጋጣሚ የሚመጣ ሳይሆን እንደ አጠቃላዩ የሽብሩ እቅድ አካል ምን ጊዜም የሚጠበቅ ያዘቦት ነገር ነበር። ከተውንም የመይሶን ካድሬዎች በወቅቱ ደጋግመው ይሉት እንደነበረው የሽብሩ ዓላማ ለማሸበር እንደመሆኑ መጠን መምረጥ ማለት ግቡን መሳት ነው ወይም መስሏቸው እንደሆንጃ ዘግየት ብሎም ደርግ የነጻ እርምጃ ፕሮግራም የሚለውን አመጣ። ይህም እንደፈቀዱ እዚያው በዚያው ክስ ሳይመሰረት ወይም ቃል ሳይጠይቅ የመግደል መብትን የሚሰጥ ነበር። በደርግ ቋንቋ እርምጃ ማለት ድምሰሳ፣ ግድያ ከማለት ሌላ ትርጉም አልነበረውም። አቤታዊ እርምጃ፣ ቆራጥ ውሳኔ፣ የመጨረሻ እርምጃ፣ ነጻ እርምጃ፣ ሁሉም ሞት፣ ርሸና፣ አካላዊ ድምሰሳ ማለት ነበሩ። መንግስት ራሱ ሽብርን የክብር ቦታ ሰጠው። የለየለት የግድያ ተግባር እሰይ በጀ ተብሎ ተሞገሰ። ከበታች ያሉት ወንጀል ፈጻሚዎቹ በዚያ ከንቱ ውዳሴ ምርቃና በደስታና በድል መንፈስ በሺዎች የሚቆጠሩትን በመግደልና በማረድ የአገሪቱን ምርጥ ህሩያን እጹብ ድንቅ ልጆች ያካተተ አንድ ትውልድ እንዳልነበረ አደረጉ። ሽብሩ ይህ ዲካህ ይህ ወሰንህ የማይባል ለከት የሌለው አመጻ አድርሷል። ዋና አበጋዞቹ ደርግና መይሶን ሲሆኑ ሰለባ ሆኖ የቀረበው ህዝቡ ነበር። በረጅም ጊዜ ሂደት ውስጥ ሲታይ ደግሞ አገሪቱ በአጠቃላይ ምዕራፍ 4 ከእርከን 1 እስከ ቀይ ሽብር መንግስቱን እውነተኛ አብዮታዊ መንግስቱን እውነተኛ አብዮታዊ አድርጌ ወስደዋለሁ። አሁን ኢትዮጵያ ውስጥ እየተካሄደ ያለው አብዮትም እውነተኛ አብዮት ነው። ፊደል ካስትሮ። የካስትሮ በእውነተኛ አብዮታዊ የተመረ እውነተኛ አብዮት የተራመደው በብዙ ሺህ የሚቆጠር አስከሬን አንጥፎ ነበር። ከነዚህም ውስጥ የባቲስታውን አምባገነን መንግስት ለመገልበጥ ለተደረገው የኩባ አብዮት ጠንካራ ድጋፍ የሰጡ ይገኙበታል። ከሽብሩ እመማንድ መስከረም 1969 እስከ መደበኛው ቀይ ሽብር የካቲት 1969 የተከፈተው ድረስ 5 ወራት አልፈዋል። ከጫፍ ጫፍ ሽብሩ የተደረሰባቸው 5 ደምዘነብ ወራት ነበሩ። ከጥቅምቱ የምስጢር ረሸናዎች በኋላ ወደ ወሩ መጨረሻ ላይ በይፋ የተነገረ 50 የኢሃፓ አባላት ረሸና ተከተለ። ጥቅምት 23 ቀን 23 የሚሆኑ የኢሃፓ አባላት አብዛኛዎቹ በመስከረም ታስረው የነበሩ ምሁራን ተረሸኑ። እንዲያም ሆኖ የተከሰሱት በከተማ የትጥቃዊ እርምጃ ውስጥ በመሳተፍ ነበር። በኢሃፓ በኩል ግን ያን የመሰለ እርምጃ የተጀመረው በጥቅምት ነበር። 23ቱም በሙሉ በቁጥጥር ስር በነበሩበት ጊዜ ጭካኔ የተመላበት ስየል የደረሰባቸው ሲሆን ሁሉም ማለት ይቻላል በውስጥም ሆነ በውጭ አገር በኢትዮጵያ ተማሪዎች እንቅስቃሴ ውስጥ የተባ የትግል ታሪክ የነበራቸው ናቸው። ህዳር 9 ቀን የተረሸኑት 27ቱም የተከሰሱት ከጥቅምት 1969 ዓመተ ምህረት ጀምሮ ትጥቃዊ እርምጃ ውስጥ በመሳተፍ ነበር። አሁንም እንደገና እኒህ የሐሰት ክሶች የመንግስቱን ክህደትና ጭካኔ የሚመሰክሩበት ሆኑ። ከ27ቱ ጥቂቶቹ በሐምሌ ነሐሴ ውስጥ፣ አንዳንዶቹ በጳጉሜን፣ አብዛኞቹ ኢህአፓ ላይ መስከረም 1 ቀን ጦርነቱ ልክ እንደታወጀ ነበር የተያዙት። ምንም እንኳን የደርግ ሬዲዮ የተረሸኑቱ ለፍርድ የቀረቡና የተፈረደባቸው ፍርዳቸውን በደርጉ ሊቀመንበር በተፈሪ ባንቴ የጸደቀ እንደነበር የተነገረ ቢሆንም እውነትነት አልነበረውም። ጉዳዩ ለተሰበሰቡት የደርግ አባላት በመንግስቱ ኃይለ ማርያም፣ በፍቅረ ስላሴ ወግደረስ፣ በለገሰ አስፋውና በተካት ሁሉ ቀረበ። ከህግ አንጻር ሲታይ የተመሰረተ ክስ አልነበረም። ጠበቆች አልነበሩም። የመከላከያ ክርክር አልተሰማም። መቼም ተከሳሾቹማ አልቀረቡም። መንግስቱ ኃይለ ማርያም 27ቱ ላይ የክስ ዝርዝር አነበበና የሞት ቅጣት እንዲፈረድባቸው ጠየቀ። ድምጽ ተወሰደ። 45 ለሞት ቅጣት ድምጻቸውን ሲሰጡ 40 ተቃወሙ። ተከሳሾቹ አንዳንዶቹ ከደረሰባቸው ስየል የተነሳ ህይወት ነበራቸው ለማለት የማያስደፍሩ ያው ተረሸኑ። አንድ እዚህ ላይ መጠቀስ የሚገባው ነጥብ መንግስቱ ኃይለ ማርያምና ጓደኞቹ 27ቱ ተከሳሾች በሙሉ ከ21 ዓመት እድሜ በላይ እንደነበሩ አድርገው ለደርግ አባላት ማቅረባቸው ነው። በመሰረቱ የደርግ አባላቱ ድምጽ ከመስጠታቸው በፊት የተከሳሾች ቁጥር 27 እንደነበር እንጂ ማንነታቸውን አያውቁም ነበር። የሆነ ሆኖ ከ27ቱ 3 ብቻ ከ21 ዓመት በላይ ሲሆኑ አብዛኛዎቹ ከ15 እስከ 17 የእድሜ ክልል ውስጥ ነበሩ። ከሁሉም ትንሹ ባቢሌ ኃይለ ሥላሴ እድሜው 14 ዓመት ብቻ ነበር። ከዚህ ተመክሮ በመነሳት መንግስቱ ኃይለ ማርያምና መኢሶን ምልአት በሌለው የፍርድ አሰጣጥና የደርግ አባላትን ድምጽ በሚጠይቅ ስነ ስርዓት ውስጥ ከማለፍ ይልቅ አናርኪስቶችን ይበልጥ ለመግደል እርግጠኛው መንገድ በደረቅ ሌሊት በሚስጥር ወይም እዚያው በዚያው እንደተያዘ መግደል የሚል መደምደሚያ ላይ ደርሰው እንደነበር ጠቅሶ ማለፍ ያስፈልጋል። ከጥቅምት 1969 ዓመተ ምህረት እስከ የካቲት 1970 ዓመተ ምህረት ግድያዎቹ ቀጠሉ። በጥቅምት መባቻ ለቀበሌዎች ተጨማሪ ስልጣን ተሰጥቶ ነበርና ርሸናው ጨመረ። አመፁ እድገት እያገኘ በሄደ መጠን ትላልቅና ትንንሽ ከተሞች ወደ ጦር አውድማነት ተለወጡ ማለት ይቻላል። በአጠቃላይ በጥቅምት ውስጥ የኢሃፓ የራስ መከላከል ስኳዶች ከ12 እስከ 14 የሚሆኑ የመንግስት ባለስልጣኖችን የጸጥታ ሰዎችንና ሌሎችም ከሽብሩ ጋር አግባብ አላቸው ተብሎ የተወሰነባቸውን ገድለዋል። በዚያኑ ጊዜ ደርግ በሺዎች የሚቀጠሩ ገድሏል። የደርግን የግፍ አገዛዝ በመቃወም በተደረገ በአንድ ሰላማዊ በሆነ ሰልፍ ብቻ ጎንደር ከተማ ውስጥ 54 ያላነሱ ሰዎች በጥይት ተገለዋል። በአንድ የጸጥታ ባለስልጣን ግምት በጥቅምት ወር ውስጥ የተደረጉ የማታ ግድያዎች በትንሹ በየማታው 40 ሰዎች ይገደሉ ነበር። ወጣቱ በአብዛኛው የኢሃፓ ደጋፊ ነው ተብሎ ይገመት ስለነበር ግፉ የተነጣጠረው እሱ ላይ ነበር። ሽብሩ በተጨማሪም የሰራተኛ መሪዎችን በሲቪሉ አስተዳደር ውስጥ በህዝባዊ ማህበራት ውስጥ በቀበሌዎች ውስጥ በፖለቲካ ተባብለው የሚሳተፉትን ነጥሎ መታቸው። በወታደሩ በኩል የህዝባዊ ንቅናቄውን ጭንቅላት በመቅላት መሪ ለማሳጣት ድምጽን በትክክልና በሚገባ የሚያቀርቡለትን አንደበቶቹንና አደራጆችን ጸጥ ለማሰኘት ሆን ተብሎ የወጣ ፖሊሲ ነበር። በዚህ መንገድም ማንኛውም ወጣት ወይም ምሁር ታማኝነቱን ለመንግስቱ የሚያረጋግጥበት አንዳች የሚያሳየው ነገር ከሌለው ወይም የመይሶን ወይ ደግሞ የሌሎች መፍቀሪ ደርግ ቡድኖች አባል ካልሆነ እጣው ርሸና ነበር። የመይሶን ስኳዶች አባሎቻቸው ለመሆን ፈቃደኛ ያልሆኑትን ምሁራን የኢሃፓ አባላት ባይሆኑም መይሶንም ልቡ እያወቀ ለመግደል ይህን እድል ተጠቅመውበታል። ሽብር አዲስ አበባንና ሌሎች ከተሞችን ፈጥርቆ ያዛቸው። ቤተሰቦች ልጆቻቸው በነሲብ በሚረጭ ጥይት ሲወድቁ በመመልከት ሁከት ውስጥ ወደቁ። በትክክል ለመፍረድ ግን ደርግና የመይሶን አባላትም በፍርሃት ተጨብጠው ቢሮአቸው ሲሄዱ እንኳን ጠመንጃ ያነግቡ፣ መኖሪያቸውን ይቀያይሩ ወዘተ ነበር። ኢሃፓ ይገለናል ነበር ፍርሃታቸው። ይልቅ በገፍ የገደለ የሚፈራው ፍርሃት ነበር ፍርሃታቸው። በመስፋፋት ላይ የነበረው የኦጋዴን ጦርነትና ሽምቅ ተዋጊዎች ጉልህ በሆነ መንገድ መንፋታቸው፣ ኤርትራ ውስጥ የጸጥታ ሁኔታ መደፍረስ አጠቃላይ ሁኔታውን ይበልጥ የተወሳሰበ አደረገው። በሐምሌ ወር እነዚያ ከደርግ ውስጥ እንደገና ውስጣዊ አደረጃጀት ለማድረግና የመንግስቱ ኃይለማርያምን ስልጣን ለመገደብ ያነሳሱትን መንግስቱ ኃይለማርያምና መይሶን እንዳፈተታቸው የሚወስዱት እርምጃ የት እንደሚወስዳቸው እንደገና ማሰብ እንዲጀምሩ አደረጋቸው። አብዛኞቹ እንደ ባቢሌ ኃይለ ሥላሴ ያለውን የ14 ዓመት ልጅ እንዲረሸን ድምጽ እንዲሰጡ በመንግስቱ ኃይለማርያም ተታለው የነበሩ መሆናቸው አብግኗቸዋል። በተጨማሪም የመይሶን ስልጣን እያደገ መሄዱንና ያለምንም ቁጥጥር የሚደረገውን የተቃዋሚዎችን ግድያ አማረዋል። ይህን ሁኔታ ለማስተካከል መንቀሳቀስ ቢጀምሩም እንደተለመደው አቅማሙ። መንግስቱ ኃይለማርያምና ሰደድ ውስጥ የነበሩት የቅርብ ጓደኞቹ ግን እንደዚያ አልነበሩም። በዚህ ጊዜ የኢሃፓ አባላት ወይም ደጋፊዎች ብለው የለዩአቸውን ደርግ ውስጥ የነበሩ ወላዋዮችን ለመከወን ጊዜው እንደደረሰ አመኑበት። የመንግስቱ ኃይለማርያም ምስጢራዊ ቡድን የእርምጃ እቅዱን ለመትለም ምስጢራዊ ስብሰባዎች አደረገ። በመይሶንና በወዝሊጉ ሰናይ ልኬ ወሳኝ እርምጃ እንዲወሰድ ተገፋ። በጭቁን ወታደሮች ድርጅት ውስጥ በህቡ ይሰሩ የነበሩ መኮንኖች ስለ ምስጢራዊ ስብሰባዎች ወሬ ተናፍሶላቸው እቅዱን በይፋ በጋዜጣቸው አወጡት። ሆኖም እነ ተፈሪ ባንቲ የወሰዱት የመከላከያ እርምጃ አልነበረም። እንዲያውም እንደሚባለው ሁለቱም ተፈሪ ባንቲና ሻለቃ ሞገስ በተናጠል ከመንግስቱ ጋር ፊት ለፊት ተገጣጥመው እኛን ለመከፋፈል የተደረገ የአናርኪስት ውሸት ነው፣ የዘላለም ጓደኛችሁ ነኝ፣ ከእናንተ በፊት እኔን ያስቀድመኝ ብሎ ተፈጥሞላቸዋል። ሁለቱም በኮሎኔሉ ቃል የተረጋጉ ይመስላሉ። የተፈሪ ባንቲው ቡድን የምስጢር ርሸናዎች እንዲቋረጡ፣ የመይሶን የግድያ እርምጃዎችና ስልጣን እንዲገደብ፣ ኢሃፓን የሚያስገባ የህብረት ግንባር ፖሊሲ እንዲወጣ ገፉ። በነተፈሪ ባንቲ አመለካከት የግስየው ዋነኛ ጣላቶች በሱዳን የሚደገፈውና ጎንደር ውስጥ እየተስፋፋ የነበረው የቀኝ ክንፍ የሆነው የኢትዮጵያ ዴሞክራሲያዊ ህብረትና በዚህን ጊዜ መደበኛ ጦሩ ከኦጋዴን ሽምቅ ተዋጊዎች ጎን ይታየ የነበረው ሶማሊያ ነበሩ። ይህ ለመንግስቱ ኃይለማርያምና ለመይሶን የአባሪ ተባባሪ ንግግር ነበር። አንድ የመይሶን መሪ በኋላ በጥር ወር አብዮት አደባባይ ላይ በተደረገ ህዝባዊ ስብሰባ እንደተናገረው የሩቅ ጠላትን ለመውጋት መጀመሪያ የቅርቡን ጠላት ማስወገድ ያስፈልጋል። በሌላ አነጋገር የአባን ማጥፋት የሶማሊን ወረራ ለማቸነፍ ዲያሌክቲካዊ ግንኙነት እንዳለውና መሟላት እንዳለበት አስፈላጊ ሁኔታ ተደርጎ ቀረበ። የነተፈሪ ሞገስ ቡድን በዚያን ጊዜ መንግስቱ ኃይለማርያም ላይ እርምጃ ለመውሰድ ስልጣኑ ቢኖራቸውም አቅማሙ ይህ በእንዲህ እንዳለ የመንግስቱ ኃይለማርያም ሰደድ ስኳዶች እንደገና በተዋቀረው የደርግ ቋሚ ኮሚቴ ውስጥ አባል የነበረውንና መንግስቱ ኃይለማርያምን ይቃወም የነበረውን ሻለቃ ሚካኤል አስገዶምን ገደሉ። አንድ የተወሰነ ጊዜ ላይ ሻለቃ ሞገስና ሻምበል አለማየሁ በሰደድ ስኳዶች ከታቀደ ግድያ አስቀድመው ወሬ በማግኘታቸው ሊያመልጡ ችለዋል። ባጭሩ ለነተፈሪና ሞገስ ቡድን መንግስቱ ኃይለማርያም እና መይሶን ሊያጠፋቸው እንደተነሱ ግልጽ ሊሆንላቸው ይገባ ነበር። በደንብም ግልጽ ነበር። ግን ለህጋዊ አሰራር ምንም አክብሮት የሌላቸውን መንግስቱ ኃይለማርያምና መይሶንን ለመታገል ዘገምተኛ በሆኑ ህጋዊ መንገዶች መንቀሳቀሱን ግራ በሚገባ ሁኔታ ሙጭጭ ብለው ያዙ። ለነገሩ ተፈሪ ባንቲ ከባለቤቱ ጋር የዚያን ጊዜ መቅረቡ የነተፈሪን ቡድን ግር የሚል አመለካከት ለመገምገም ይረዳ ይሆናል። ተፈሪ ባንቲ እንደሚሞት አውቆ ግን ለመከላከል ምንም እርምጃ አልወሰደም ማለት ይቻላል። ጥር 21 ቀን ተፈሪ ባንቲ ብዙ ህዝብ በተገኘበት ስብሰባ ላይ በአዲስ አበባ አብዮት አደባባይ ንግግር አደረገ። መንግስቱ ኃይለማርያም ለማንም ገሃድ በሆነበት መንገድ ያልተገኘበት የህዝብ ስብሰባ ነበር። ተፈሪ ባንቲ ተራማጆችን ሁሉ የሚያቅፍ የህብረት ግንባር እንዲፈጠር ጥሪ አደረገ። አናርኪስቶች ላይ ይሰነዘር የነበረውን ዘለፋ በሙሉ ከንግግር ውስጥ ሆን ብሎ ያስወገደ በመሆኑ ለያፋ ጥሪ እንደማድረግ ተደርጎ ተተረጎመ። የመይሶን መሪዎች በይፋ በመጨስ ኢሃፓ ሊያስከትል ስለሚችለው ጥፋት የመናቅ አደጋ በተንጨረጨረ ድምጽ አስጠነቀቁ። በቃላት ዱላም ብቻ አልተወሰኑም። ጥር 25 ቀን በማዕከላዊ ኮሚቴ አባል በነገደ ጎበዜ የሚመራ ልዩ የመይሶን ስኳድ 6 ኪሎ በሚገኘው ዋናው ካምፓስ የዩኒቨርሲቲ ተማሪዎች የስብሰባ አዳራሽ ውስጥ በርግዶ በመግባት በርካታ ተማሪዎችን ገደለ። ሌሎች ብዙዎችንም አቆሰለ። የመንግስቱ ኃይለማርያም ሰደድ ስኳዶች ዋናው ከተማ ውስጥ ግድያ በማካሄድ ተጠምደው የነበር ሲሆን አብዛኞቹ በመንግስቱ ሬዲዮ በኢሃፓ እንደተፈጸሙ ተደርገው ይወሩ ነበር። ጥር 22 ቀን ተፈሪ ባንቲና ሌሎች በዋና ከተማይቱ ውስጥ እየተበላሸ ስለሄደው የጸጥታ ሁኔታ ለመወያየት ተሰበሰቡ። በሞኝነትም እነሆ መንግስቱ ኃይለማርያምና ጓደኞቹ ባጠመዷቸው ወጥመድ ውስጥ ወደቁ። ተፈሪ ባንቲ ከበይሮው ደጃፍ ላይ የነበሩ ዘበኞች መቀየራቸውን እንኳ ተገቢ ክብደት አልሰጠውም። ታዲያ መንግስቱ ኃይለማርያም ከውጭ ሆኖ ሲጠብቅ ብረት ለበስ መኪና ውስጥ ሆኖ የሱ ሰደድ ስኳዶች ተፈሪ ባንቲን፣ ሞገስ ወልደ ሚካኤልን፣ አስራት ደስታን፣ ህሩይ ኃይለ ስላሴን፣ አለማየሁ ኃይሌን፣ ተፈሪ ደነቀንና ኃይሉ በላይን ያዙ። በመንግስቱ ኃይለማርያም ቡድን ላይ ወሳኝ እርምጃ እንዲወስድ እነ ተፈሪ ባንቲን ይጎተጉት የነበረው ሻምበል ዮሐንስ ተፈሪ ባንቲ ቢሮ ደጃፍ ላይ አዳዲስ ዘበኞች በተመለከተ ጊዜ አንድ ነገር እየተካሄደ መሆኑን ጠረጠረ። ቶምሰን ጠመንጃውን ይዞ መንግስቱን መፈለግ ጀመረ። ግን በሱ ፈንታ ያገኛቸው ሰናይ ልኬንና ዳንኤል አስፋውን ነበር። ሁለቱንም ገድሎ ከባድ የተኩስ ልውውጥ ከተደረገ በኋላ አንድ 12 የሚሆኑ የመንግስቱ ኃይለማርያምን ታማኞች ከገደለ በኋላ ሞተ። መንግስቱ ወዲያውኑ ተፈሪ ባንቴ፣ ሞገስ ወዘተ እንዲረሸኑ አዘዘ ተደረገም መፈንቅለ መንግስቱ ተሳካ መንግስቱ ኃይለ ማርያም ስልጣን ቁንጮ ላይ ቆባለ ሶቪየት ህብረት ወዲያውኑ መንግስቱን አውቆ አድራጎቱን እንደ ጸረ አብዮተኞች ላይ የተወሰደ አብዮታዊ እርምጃ አድርጎ አወደሰ መንግስቱ ራሱም የተረሸኑትን የደርግ አባሎች ከኢሃፓና ከሌሎች አድሃሪያን ጋር ተመሳጥረው አብዮቱ ላይ መፈንቅለ መንግስት ለማካሄድ ሲያቀዱ ነበር ብሎ ከሰሳቸው ጥር 27 ቀን ቀበሌዎች ህዝቡን አሁንም እንደገና ለሰላማዊ ሰልፍ እንዲወጣ አዘዙት ያሁኑ መውጣት ግን በመንግስቱ ኃይለ ማርያምና በባለድሎቹ ህዝብ አደራጅ ጽህፈት ቤት ውስጥ በነበሩት የማይሶን መሪዎች እንደተቆረለት ነበር አብዮቱ ከመከላከል ወደ ማጥቃት ተሸጋግሯል ብሎ መንግስቱ ኃይለ ማርያም አንባረቀ ሽብሩን ወደ አናርኪስቶቹ ሰፈር እንወስደዋለን ብሎ ማለ አይ ሽብር ብለው ሁሉም ጮሁ አመጻና ግፍን ወደ አዲስ አረመኔያዊ ደረጃ ለማምጠቅ የተደረገ ግልጽ ጥሪ ነበር እናም ቀዩ ሽብር ተወለደ ወይም ዳግሚት ልደቱን አገኘ ሽብሩ ከደርግ ጋር አብሮ ተወለደ በ1969 ዓመተ ምህረት ባለቀ በ1970 ዓመተ ምህረት ሙሉ እድገቱን አወጀ ያፋ አሻፈረኝ ብሎ ባይጋተረው ኖሮ ወይም ወደ ከተማ ትጥቃዊ እርምጃ ባይረማመድ ኖሮ ደርግ አመጹን ወደ ከፍተኛ ደረጃ ባላሸጋገረው ነበር የሚል የደርግ አጋፋሪዎችን የተመጻደቀ ጫጫታ እንሰማለን ለደርግና ለሱም ባደሩ አጋፋሪዎች ዘንድ ሁሉም ነገር የኢሃፓን ነጭ ሽብር ለመከላከል አብዮቱ የወሰደው ህጋዊ መከላከል ነው ተብሎ ይቀርባል ለሌሎች ደግሞ ደርግን ጮልነት ባለው መንገድ ለሚከላከሉለት የኢሃፓ የሽብር ፖሊሲ የጊዜያዊ ወታደራዊ አስተዳደር መንግስትን አዲሱን የግፍ እመም እንዲያውጅ የገፋፋው መሆኑ ልናመልጠው የማንችል መደምደሚያ ነው በሚል ይቀርባሉ እንደገና ተተነኮሰ ይሉናል ሰለባ ሆነው የወደቁቱ ጩኸት ተውጦ በመተንኮስና በራሳቸው ላይ ግፍ በመጫን እንሆ እየተከሰሱ ነው እንዲህ አይነቱን ምን ይሏል የተጠማዘዘ አመክንዮ መግለጫ እንጂ ባለፉት ገጾች ጎላ አድርገን ለማሳየት እንደሞከርነው ደርግ ወደ ግፍ ተግባር የተሰማራው ገና ከቡቃያው ነበር በማንኛውም አይነት መንገድ ኃይልን የተመረኮዘ ሆነ በትጥቃዊ መንገድ ግፍቻ ከመጀመሩ በፊት ኢሃፓ ላይ ሰራተኛ ማህበራት ላይ ተማሪዎች ላይ ሙራን ላይ እንዲሁም ሰላማዊ ተቃውሞ ባሰሙት ላይ ግልጽ የሆነ ጦርነት አውጆ ነበር በመስከረም ብቻ አዲስ አበባ ውስጥ ኢሃፓ አንዲት ጥይት ከማጮው በፊት በደርግና የማይሶን ሽብር በመቶዎች የሚቆጠሩ ታጋዮች ተጨፍጭፈዋል አስከሬናቸውም በገፍ መቃብር ውስጥ ተደፍቷል ቀደም ብለን እንደገለጽነው አንዳንዱን አስከሬን ጅቦች አውጥተው ተመግበውት ነበር ለተቃዋሚ ወገኖች ያለምንም ህግና ርህራሄ በጅምላ እንደሚረሸኑ ግልጽ ነበር እንደገና ምርጫው በሰላም መሞት ጸጥ ብሎ ያለምንም መከላከል ወይም መታገል ሆነ ከዚህም በላይ ከቀይ ሽብሩ ወቅት ቀደም ብሎ በሺዎች የሚቆጠሩ በመንግስት ተገድለዋል ከዚህ ቁጥር የበለጡ ደግሞ እስር ቤት ውስጥ በሲጀል ቁም ስቅላቸውን እያዩ በእርግጥ የማይቀርላቸውን ሞት ይጠባበቁ ነበር የኢሃፓ የትጥቅ እርምጃዎች ምንም እንኳ ወደ ከተማ ትጥቃዊ እርምጃ መሸጋገሩ ስህተት ነበር ብሎ ምንጊዜም መከራከር ቢቻልም በምንም አይነት ከደርግ ግድያ ጋር የሚወዳደር አልነበረም ያም ሆነ ይህ እኒህ ከስንት አማርጦ የሚወሰዱ እርምጃዎች ደርግ አመፃውን ወደ አረመኔያዊ ደረጃ ከፍ እንዲያደርገው ገፋፉት ብሎ አፍን ሞልቶ መናገር መሳለቂያ መሆን ነው ደርግ የአመፅ ዝንባሌ ያለው ብቻ ሳይሆን አውሬነቱን በማያወላውል ሁኔታ አረጋግጧል ሽብሩን ለመግታት የፈለጉትን የደርግ አባላት ድምጥማጣቸውን ለማጥፋት መንግስቱ ኃይለማርያምና ግብረ አበሮቹን የገፋፋው የኢሃፓ አመፅ አልነበረም በገፍ በመግደል ማንኛውንም ነገር ልክ ለማስገባት የነበራቸው ጠንካራ ፍላጎትና ቁርጥ ሐሳብ እንጂ እነ ተፈሪ በንቲ መንግስቱ ኃይለማርያም ወደ ፍጹም ስልጣን በሚጓዝበት መንገድ ላይ ኢሃፓንም ለማጥፋት በነበረው ቁርጠኝነት ላይ እንቅፋት ነበሩ ስለዚህም በሚያውቃትና በተራቀቀባት አንዲቱ መንገድ በርሸና አስወገዳቸው። እነሱን ካስወገደ በኋላ ለሱና ለመይሶን በቀደዱት ደምባጥ ለቀለቀው መንገድ ለመከተል ጥርጊያው ክፍ ሆነላቸው። ይኸው መንገድ ከመስከረም 1969 ዓመተ ምህረት በፊት የተቀየሰና በዚሁ ዓመት ግን ቡራኬውን የተቀበለ ነበር። ለመሆኑ ኢህአፓ ከመታገል ተቆጥቦ ቢሆን ኑሮ በደርግ በኩል አመጹ ይቀር ኑሯልን? ይህማ ሆኖ ቢሆን መስከረም 1969 ዓመተ ምህረት ኢህአፓ ላይ ጦርነት ማወጅ ባላስፈለገም ነበር። ይህ የማይታበል ነው። ሽብርተኛ እንደሚለው አይነት ስሜት ላይ የሚደውሉ ቅጥያዎች መለጠፍ የደርግን ወንጀሎች ለመቀነስም ሆነ ተጠያቂነቱን ለማሳነስ አይችልም። በመጨረሻም የደርግን እርምጃዎች በበጎ አይን የሚመለከቱትንና ኢህአፓን የሚነቅፉትን ትምህርት የጠለቃቸው የውጭ ሰዎችን ጥያቄዎች መጠየቅ ይፈታተናል። መንግስታዊ ሽብርን እንዴት መታገል ይቻላል? ማታ በር ሲቆፈቁፍ መክፈት በርግጥ ሞተር የሚያስከትል በሆነበት ሁኔታ አንድ ሰው ማድረግ የሚችለው ምንድነው? መያዝ ማለት ጥፋት ሲየል ብሎም እርሸና በሆነበት ሁኔታ እንዴት አርጎ መያዝ ይመረጣል? ሚዛናዊ አስተሳሰብና ሰብአዊነታቸውን ካጡ ገዳዮች ጋር ማን በቁም ነገር መከራከር ይችላል? ፍልጣኑን ለማደላደል ደርግ የነበሩት መሳሪያዎች አመጽና ሽብር ነበሩ። ቀዩ ሽብር እንደሚመጣ ታውቋል። በአንድ በኩል ሲታይ ሽብሩን ማስቀረት ይቻል የነበረው ያባና ህዝቡ መንግስቱን መቃወማቸውን አቆመው ቢያጎነብሱለት ነበር። ይህ ደግሞ በሚመለከታቸው ዘንድ የተወገዘ የባሪያ ምርጫ ሆነ።
ከዘውድ ወደ ፋሽስት ከፋሽስትም ፋሽስት እየተሻገረ ረሃብ በጣም ጎዳን። በአራቱም ማዕዘን ሚሊዮናት ቀረ። አዎ በጣም ጎዳን። አለቅን በጠን በወያኔ ኢህአዴግ ግፍና ጭንቅ እያለኝ እኔ ያን ስቃይ አልፋ ገና ይፎሳን ረሃብ ተመልሶ በቁመና ፈንግኝ ባዷ በማይጮው በባዶ እጃችን ወራሪን ተባብረን ጉድጓድ እንዳልጣል ባዷ በማይጮው በባዶ እጃችን ወራሪን ተባብረን ከጉድጓድ እንዳልጣል ዛሬ ሀገር በቀል ፋሽስት ዓለም ጉድ እያሉ በቸነፈር ቀጣ። በጥጋ ሆኖ ህንፃው ሰማይ ወጋ። በሁለት ሰዓት ቁጥር ኢኮኖሚ አድጎ ምድሪቷን አለ። የብሔር ብሔረሰብ እኩልነት ሰፍኖ ጉራንጉሩ ጠፍቷል። አስፋልት በአስፋልት ሆኖ የወያኔ ቅጽበት ሀቁን ቀላ አልብሶ ይቅር ሶስቴ ሊያበሉን የሚቀመጥ ጠፍቶ ይኸው በዳግማዊ ፋሽስት ለሶስተኛ ጊዜ በቸነፈር ስንሞት እኔኛ ገዢዎች ከራሳቸው ተርፎ ለግባቸው አትክልት ወተት ሲርከበከብ እና ከነ ልጇ በረሃብ ከመታበቁ መናሰተ እንዴት አንቃጠል? እንዴት አንናደድ? አንጨብጥ ዱላ ድንጋይ አናነሳ? ጠዋትና ማታ በገዢው ጭካኔ ስንቆጥ ረሃብ እኮ ገዥ ነው። ባላብ ባለ ንብረት ባለ ሳንጃ ባለ ባል ምድሪት መቼ አቅቷት የሰጧትን ማፍቀል? ገዥ ገዥ ዘርፎባት እንጂ መከራንና በደል አየሩና ምድሪት ድርሻቸው ቢኖርም ለግፍ ለጭካኔው ለመፈናቀሉ ተጠያቂ አይሆኑ። አንተም ሆነ አንቺ፣ እሱም ሆነ እሷ ደረት አደልቁ፣ ከንፈር አትምጠጡ። ረሃብ እኮ ገዥ ነው፣ ሐቁን ተጋፈጡ። ረሃበኝ ማለት ወንጀል ሆኖ እያስቀጣ ለእኔ ምን ሊጠቅም የደረት ድለቃው የከንፈር መጠጥ? የረሃቡን ምንጩን ሥረ መሠረቱን የጎጄን አፍራጅ የስደት አባቱን ለህንድ ለቻይናው ለአረቡ ለጋሽዬ መሬቴን ቸርችሮ አባሮኝ ከቄ ሰው መሆኔ ቀርቶ ከእንስሳ አንቼ በአጥንቴ እያነከሱ ሥጋዬን ጨርሼ እየተንቀጠቀጡ ራበኝ ብዬ ማለት ወያኔውን ሥራት ወንጀል ባረገበት የወገን ያለ ስንም ባይን ሳነባ ለከስካሳው ምሁር ከኢህአዴግ አምባ ጥጋብ በጥጋብ ሆነ ኢኮኖሚ ያደገ እያለ በውሸት ቆሞ ሲተረተር ያኔ ነው ባፍጢሙ ደፍታችሁ ክትፍቅፍ አርጋችሁ በውርደት ገንዛችሁ ስትከቱ ካፈር ከዚያ አልቁስልኝ ከንፈር ምጠጡልኝ ደረደልቁልኝ ለአራተኛ ጊዜ ከያዘኝ ቸነፈ። አዎ ገዥ ረሃብማ ገዥ ነው ኢህአዴግ ወያኔ የቸነፈር ምንጩ የሀብታም ጠመድ። ረሃብ እኮ ጋሽዬ ነው እኮ ጋሽዬ ዘፋኝ ሰብስቦ ጮማ የሚያስቆርጥ ሚሊዮናት ታቅፎ ሚሊዮናት አፈናቅሎ ውስኪ የሚያስጨንቅ ረሃብማ መንግሥት ነው። አምባገነን ፈላጭ ቆራጭ ሀገር አፍራሽ ጀግና ትልቃጭ ረሃብማ ኢህአዴግ ነው። ሕዝብ ረሃብ ሲረግፍ ረጋጭ ዳንኪራ ስቃ በስቃ ውስኪ በውስኪ ቢራ ብላ እኮ ሰብአዊ ፍጡራንን ሳር አስጋጭ አስቃሚ አሸዋ ረሃብም አዲሱ ለገሰ ህላዊ ሰይፍም ያ ተፈራው አልዋ እኮ ሚሊዮን ያተርበው ሲያሰሙ ዋይ ዋይታ እልልታና አቃላጭ አስወራጅ እስክስታ ከሀገር አሳዳጅ ጨካኝ አረመሪያው ነፍሰ በላ ረሃብማ የወያኔ ቤት ልጅ ነው በረከት ለመወረዱ አሉሴና እንዲህም አባዱላ ረሃብማ ገዥ ነው። ባላ ባለ ንብረት ባለ ሳንጃ ባለ ባል ረሃብማ አዎ ኢህአዴግ እኮ ነው ኢህአዴግ ወያኔ የቸነፈር ምንጩ የሀብታሞች ጠመኔ። እናም ባሏ በማይጮ በባዶ እጃችን ወራሪን ተባብረን ከጉንጓድ እንዳልጣልን ዛሬ ሀገር በቀል ፋሽስት ዓለም ጉድ እያሉ በቸነፈር ቀር እኛና ቸነፈር ከዘውድ ወደ ፋሽስት ከፋሽስትም ፋሽስት እየተሻገረ ረሃብ በጣም ጎዳን። በአራቱም ማዕዘናት ሚሊዮናት ቀበር አዎ በጣም ጎዳን። አለቅን በጠኔ በወያኔ ኢህአዴግ ግፍና ጭካኔ። ረሃብማ ገዥ ባላ ባለ ነው ባለ ሳንጃ ባለ ነው። ረሃብማ አዎ ክፉ ጠኔ ቤት ንብረት ሳፍ ገዳይ ረሃብማ ገዥ ባላ ባለ ነው ባለ ሳንጃ ባለ ነው።
ጠቅላላ ፕሮግራማችን በዚሁ ይጠቃልላል። ይህንኑ ፕሮግራም ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና እምሹ።